የዲደብልዩ ዜና
እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ። ትናንት ካሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት የበርካቶች ሕይወት አለፈ፣ ተሽከርካሪዎችም ተቃጥለዋል። የፈረንሳይ ፕሬዝዳንት ማኑኤል ማክሮ በዛሬው ዕለት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዊ መሪ ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት ማካሄዳቸውን በማህበራዊ መገናኛ ገጻቸው አመልክተዋል። ጋና ከደቡብ አፍሪካ 300 ዜጎቿን ልታወጣ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ከቀትር በኋላ ቻይና ገብተዋል። የትራምፕ ጉዞ በዘጠኝ ዓመታት ውስጥ በአሜሪካ ፕሬዝደንት ወደ ቻይና የተደረገ የመጀመሪያው ጉብኝት ነው ተብሏል። ዜናው በዝርዝር። ትናንት ካሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት የበርካቶች ሕይወት ማለፉ ተሰማ። ጥቃቱ የደረሰው በጉባ ወረዳ በሚገኘው አፍሪካ እርሻ ልማት በሚባል አካባቢ ሲሆን ከሞቱት መካከል የ23 ሰዎች ስርዓተ ቀብር አይሰድና ማክኑሽ በተባለ ከተማ መፈጸሙን ዶች ቨለ ያነጋገራቸው የጤና ባለሙያ ገልጸዋል። በደረሰው ጥቃት የሟቾች ቁጥር ከ30 በላይ እንደሆነ አንድ ሌላ የአካባቢው ነዋሪ ተናግረዋል። በጥቃቱ ከህይወት ህልፈት በተጨማሪ ተሽከርካሪዎችም መቃጠላቸውን የተነገረው። የጉዳት መጠኑን በተመለከተ ሁለት ነዋሪዎች ለዶቼ ቬለ የተለያየ ሀሳብ የሰጡ ሲሆን በዚህ ጉዳይ ላይ በክልሉ መንግስት በኩል በይፋ የተባለ ነገር እንደሌለ ካሶሳ ዘጋቢያችን ነጋሳ ደሳለኝ የላከው ዜና ያስረዳል። ዝርዝሩን የዜና መጽሔት ይዞታል። የፈረንሳይ ፕሬዝዳንት ማኑኤል ማክሮ በዛሬው ዕለት አዲስ አበባ ገብተዋል። ማክሮ ወደ አዲስ አበባ ያቀኑት ሰሞኑን ከአፍሪቃ መሪዎች ጋር የሀገራቸውን ትብብር ለማጠናከር ባለመ ጉዟቸው መሆኑን ዘገባዎች ያመለክታሉ። ማክሮን የተቀበሉት ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ መሪ ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት አካሂደናል ሲሉ በማህበራዊ መገናኛ ዘዴ ገጻቸው መልእክት አስተላልፈዋል። አክለውም በሁለቱም ሀገራት መካከል የተደረጉ ቁልፍ ስምምነቶች ልውውጥን በጋራ የመሩ መሆኑን አመልክተው ከስምምነታቸው መካከል የታዳሽ የተቀናጀና ዘላቂ ኃይል እንዲሁም የዲጂታላይዜሽን መርሃ ግብርን ለመተግበር የሚውል የ54.6 ሚሊዮን ዩሮ የብድር ስምምነት መደረጉን ገልጸዋል። ከዚህም ሌላ የ150 ሜጋዋት የጂኦተርማል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥም ከስምምነቶች ውስጥ እንደሚገኙ አስታውቋል። ማክሮን በናይሮቢ ኬንያ ከአፍሪቃ መሪዎች ጋር ባደረጉት የአፍሪቃ ትቅደም ጉባኤ ላይ አፍሪካ ውስጥ ሀገራቸው ፈረንሳይ 27 ቢሊዮን ዶላር ስላ ላይ እንደምታውል ተናግረዋል። ከኬንያ ወደ ኢትዮጵያ የተጓዙት የፈረንሳዩ ፕሬዝደንት ግብጽንም እንደሚጎበኙ ይጠበቃል። ጋና ከደቡብ አፍሪቃ 300 ዜጎቿን ልታወጣ መሆኑን የአገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። ደቡብ አፍሪቃ ውስጥ በሌሎች የአፍሪቃ ሀገራት ዜጎች ላይ የሚፈጸመው የጥላቻ ድርጊት መደጋገም ብዙዎቹን የክፍለ ዓለሙን ሀገራት መሪዎች አስቆጥቷል። የጋና የውጭ ጉዳይ ሚኒስትር ደቡብ አፍሪቃ የሚገኙ ዜጎች የመንግስታቸው እርዳታን ፈልገው ተመዝግበዋል ብለዋል። አንዳንድ ደቡብ አፍሪቃውያን ከሌላ የአፍሪቃ ሀገራት በህገወጥ መንገድ ወደ ሀገራቸው የሚደረገውን ስደት ይቃወማሉ። የሀገሪቱ ባለስልጣናት በጥላቻ የሚፈጸመውን ጥቃት ቢያወግዙም ህገወጥ ስደት ችግር አምጥቷል እያሉ ነው። ጥቃቱን በማህበራዊ መገናኛ ዘዴዎች ባሰራጩት መልእክት የተቃወሙት የጋና ባለስልጣናት የዜጎቻቸውን ደህንነት በሀገር ውስጥም ሆነ በውጪ እንደሚጠብቁ ቃል ገብተዋል። ሌሎች የአፍሪቃ ሀገራት ኬንያ፣ ማላዊ፣ ሌሴቶና ዚምባብዌ ደቡብ አፍሪቃ የሚገኙ ዜጎቻቸው ጥንቃቄ እንዲያደርጉ አሳስበዋል። ናይጄሪያም 130 የሚሆኑ ዜጎቿ ወደ ሀገራቸው ለመመለስ መመዝገባቸውን አስታውቃለች። የምታደምጡት የዶቼ ቬለ ዲደብልዩን ዜና ነው። እስራኤል በዛሬው ዕለት ሊባኖስ ላይ የምታደርሰውን የአየር ጥቃት ማጠናከሯ እየተገለጸ ነው። የሀገሪቱ የጤና ሚኒስቴር ይፋ እንዳደረገው በቤይሩትና በሲዶን ከተሞች መካከል ባነጣጠረው የዛሬው ጥቃት 9 ሰዎች ተገለዋል። ሂዝቦላ በበኩሉ በዛሬው ዕለት ደቡባዊ ሊባኖስን በወረሩ የእስራኤል ወታደሮች ላይ በርካታ ጥቃት አድርሻለሁ ማለቱን አዣንስ ፍራንስ ፕረስ ዘግቧል። የእስራኤል ሰው አልባ አውሮፕላኖች በደቡባዊ ቤይሩት አካባቢ ባደረሱት ጥቃት አንድ እናትን እና ከሁለት ልጆቻቸው ጋር ጨምሮ 8 ሰዎች መገደላቸው ተዘግቧል። የእስራኤልና የሊባኖስ ባለስልጣናት በአሜሪካ አደራዳሪነት ተኩስ ስለማቆም ቢነጋገሩም ጥቃቱ እንዳላባራ ዘገባዎች ያመለክታሉ። የሊባኖስ የጤና ሚኒስትር ትናንት በሰጡት መግለጫ የእስራኤል ጥቃት የጤና ተቋማትና ባለሙያዎች ላይም ጉዳት እያደረሰ መሆኑን አመልክተዋል። በዚህ መሃልም ባለም አቀፍ ደንቦች ከለላ እንዲደረግላቸው የተደነገገላቸው ሲቪሎች ለጉዳት እየተዳረጉ መሆኑንም ተናግረዋል።
ባለም አቀፍ ስምምነቶች በሰብአዊ መብቶች ደንቦችና ውሎች ጥበቃ እንዲደረግላቸው ስለተደነገገው ሲቪሎች ሰብአዊ መልእክት ነው። ሆኖም ሁሌም እንደተናገርነውና አሁንም እንደምንለው እስራኤል በእነዚህ ደንቦች እየተገዛች አይደለም።
በያዝነው ሳምንት መጀመሪያ ሊባኖስ አሜሪካ እስራኤል ጥቃቷን እንድታቆም ጫና እንድታደርግ ጠይቃለች። የሂዝቦላ መሪ ነኢም ቃሲም በበኩላቸው ተዋጊዎቻቸው የጦር ሜዳውን ለእስራኤል ወደ ሲኦልነት ይቀይሩታል ሲሉ ትናንት ማስጠንቀቃቸው ተዘግቧል። የኢራን ባለስልጣናት በዛሬው ዕለት ለእስራኤል መሰለል የተጠረጠረ ግለሰብን በስቅላት መቅጣታቸው ተዘገበ። እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ አንስቶ የቴህራን ባለስልጣናት በስቅላት የቀጧቸው ሰዎች ቁጥር 6 መድረሱን የአዣንስ ፍራንስ ፕረስ ዘገባ ያስረዳል። በ30ዎቹ የዕድሜ መጀመሪያ ላይ ይገኝ ነበር የተባለው ተከሳሽ ኔፓል ውስጥ በሞሳድ የሰለጠነ እንደሆነ የኢራን የፍትህ ጉዳይ ድረገጽ ባወጣው መረጃ አመልክቷል። ለእስራኤል ልዩ ጥንቃቄ የሚያስፈልጋቸውን መረጃዎችም ልኳል ሲልም ከሷል። መቀመጫውን ኖሮ ያደረገው የኢራን የሰብአዊ መብት ተቆርቋሪ መንግስታዊ ያልሆነ ድርጅት ግን ሟቹ ለእስራኤል ሰጥቷል የተባለው መረጃ አልሰጠሁም ማለቱን ገልጿል። ሆኖም ተጠርጣሪው በቴሌቪዥን ቀርቦ በግዳጅ ክሱን እንዲያምን መደረጉን አመልክቷል። ድርጅቱ አክሎም ግለሰቡ ቱርክ ውስጥ ይኖር እንደነበረና በኢራን ባለስልጣናት ዋስትና ተሰጥቶት ባለፈው ዓመት ሰኔ ወር ወደዚያ በሄደበት ተይዞ ለብቻው ታስሮ ቆይቶ በስቅላት መቀጣቱን የገለጸው እንደ መብት ተቆርቋሪ ድርጅቱ ተጠርጣሪው ላይ የቀረበው የሐሰት ክስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ከቀትር በኋላ ቻይና ገብተዋል። ትራምፕ ወደ ቻይና የተጓዙት በሀገሪቱ ፕሬዝዳንት ጂ ሺንፒንግ በተደረገላቸው ግብዣ እንደሆነ ተገልጿል። የትራምፕ ጉዞ በ9 ዓመታት ውስጥ በአሜሪካ ፕሬዝዳንት ወደ ቻይና የተደረገ የመጀመሪያው ጉብኝት ነው። ሁለቱ መሪዎች በሚኖራቸው የቆይታ ጊዜ ከቻይና አሜሪካ የሁለትዮሽ ግንኙነት አንስቶ ስለ ዓለም ሰላምና እድገት በሰፊው እንደሚነጋገሩ የቻይና የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ውጎ ጃኩን ዛሬ ለጋዜጠኞች በሰጡት መግለጫም የመሪዎቹ ዲፕሎማሲ ለቻይና አሜሪካ ትብብር የማይተካ ስልታዊ ሚና ይጫወታል ነው ያሉት።
የመሪዎች ዲፕሎማሲ በቻይናና በአሜሪካ ግንኙነት ውስጥ የማይተካ ስልታዊ ሚና ይጫወታል። ቻይና የፕሬዝዳንት ትራምፕን ጉብኝት በደስታ ተቀብላለች። የሁለቱም ሀገራት መሪዎች በሁለትዮሽ ግንኙነት እንዲሁም ዓለም አቀፍ ሰላምና ልማት ባሉ ዋና ዋና ጉዳዮች ላይ ጥልቅ እይታ ይለዋወጣሉ። ቻይና ከዩናይትድ ስቴትስ ጋር ትብብሯን ለማስፋትና ልዩነትን ለማጣጣም እንዲሁም በተበጠበጠው ዓለም ሰላምና መረጋጋትን ለማምጣት በእኩልነት መንፈስ በመከባበርና ለጋራ ጥቅም ትሰራለች።
የቱርክ ፖሊስ ራሱን እስላማዊ መንግስት በሚለው ጽንፈኛ ቡድን አባልነት የተጠረጠሩ ከ300 በላይ ሰዎችን ማሰሩን የሀገር ውስጥ ሚኒስቴር ዛሬ አስታወቀ። ፖሊስ ተጠርጣሪዎቹን የያዘው በ47 ክፍለ ሀገራት ባካሄደው አሰሳ መሆኑ ተገልጿል። የቱርክ የሀገር ውስጥ ሚኒስትር ሙስጠፋ ሲፍቲች በኤክስ ገጻቸው ባስተላለፉት መልእክት የሀገሪቱ የጸጥታ ኃይሎች የጦር መሳሪያዎችን፣ ጥሬ ገንዘብና ዲጂታል መረጃዎችን ይዘዋል። የቱርክ ባለስልጣናት በተጠቀሰው ቡድን አባልነት የተጠረጠሩና ለትስስሩ ምልመላ የሚያካሂዱትን ለመያዝ ተደጋጋሚ አሰሳ እንደሚያደርጉ የጀርመን ዜና አውታር ዲፒኤ በዘገባው ጠቅሷል። ጽንፈኛው ቡድን ባለፉት ዓመታት ቱርክ ውስጥ ለደረሱና ህይወት ለቀጠፉ ጥቃቶች ኃላፊነቱን የወሰደባቸው አጋጣሚዎች እንዳሉም አመልክቷል። ይህ ዶች ቬለ ነው። ከዶች ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ትናንት ከአሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት የበርካቶች ህይወት አለፈ፣ ተሽከርካሪዎችም ተቃጥለዋል። የፈረንሳይ ፕሬዚደንት ማኑኤል ማክሮ በዛሬው ዕለት አዲስ አበባ ገብተዋል። ዜናው በዚሁ አበቃ።